ክብር ለእግዚአብሔር ይሁን። እንደምታውቁት ከባለፈው አመት ጀምሮ የጌታን መንገድ መከተል በሚል የእግዚአብሔርን ቃል እየተማርን ነው። ትምህርቱም ወልመስ ወደ መጨረሻው እየተሄደ ነው ወይም እየተጠናቀቀ ያለበት ሁኔታ ላይ ያለው። ዛሬም ጌታ ይረዳናል። እንደ ጌታ ሐሳብ እንቀጥላለን። ዛሬ እንግዲህ ትምህርቱን መማር ከጀመርን 15ኛ ክፍለ ጊዜያችን ነው ወይም 15ኛ ጊዜ ላይ ደርሰናል ማለት ነው። እንደምታውቁት ትምህርቱ በሁለት ክፍል ነበር ያየነው። መግቢያን ካየን በኋላ በሁለት ክፍል ነበር የተመለከትነው። በመጀመሪያው ክፍል ስለ ጌታ መንገድ ጠባይ፣ የጌታ መንገድ ወይም ጌታን በመከተል ሂደት ውስጥ የጌታ መንገድ ምን ይመስላል፣ የጌታ መንገድ ባህሪያት ላይ ትኩረት አድርገን በጣም ብዙ አየን። ከዛ ቀጥሎ ደግሞ መንገዱን ለመከተል የሚረዱን ከኛ የሚጠበቁ እርምጃዎችን ደግሞ ማየት ጀመርን ማለት ነው። እና እርምጃዎቹ አምስት ናቸው። ይሄ አምስተኛው እርምጃ ማየት ከጀመርን ዛሬ ምናልባት አራተኛችን ይመስለኛል፣ አራተኛ ወይ ሶስተኛችን ይመስለኛል። ስለዚህ አምስተኛው እርምጃ በጌታ መንገድ ላይ ለመጓዝ እኛን ከሚያግዙን እርምጃዎች እና ከኛ ከሚጠበቁ ነገሮች አንዱ በጸሎት መትጋት ነው ብለናል። ስለዚህ ለዚህ ደግሞ እንደ መነሻ የወሰድነው እግዚአብሔር ቃል የት ነው የሚገኘው? በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 እስከ 18 ባለው በተለይም ቁጥር 17 ላይ ሳታቋርጡ ጸልዩ የሚለውን ሐሳብ ነው እንደ መነሻ የተጠቀምነው። በትጋት መጸለይ የክርስቲያን ሕይወት ዋናውና አንዱ አካል ነው። ክርስቶስን ይከተላለሁ የሚል ሰው ከጌታ ጋር ጨርሳለሁ፣ በዚህ ምድር የተሰጠኝን ሕይወት እግዚአብሔር የሚከብርበት እንዲሆንልኝ ፈልጋለሁ የሚል ሰው ሳያቋርጥ መጸለይ አለበት። ሳታቋርጡ ጸልዩ ማለት የሆነ ልክ ሙስሊሞቹ ወይም አንዳንድ የኦርቶዶክስ መነኩሴዎች እንደሚያደርጉት የሆነ የሚደጋገምን ቃል ለማስታወስ እንዲረዳ ጨለ ሁሉ ይዛችሁ ስንት ጊዜ እንደደጋገማችሁ ትቆጥራላችሁ እያልኩ አይደለም። ነገር ግን በሁሉም ሁኔታ ውስጥ በመንፈስ ከጌታ ጋር መገናኘት ነው ብለናል። ትዝ ይላችኋል መግቢያውን ስንመለከት ስለ ጸሎት፣ ጸሎት ማለት ሰው ሰውን እንደሚያነጋግር ከእግዚአብሔር ጋር ንግግር ማድረግ ነው ተባብለናል አይደለም። ስለዚህ ግዴታ ጊዜ መመደብ ላይ ይጠበቅብን ይችላል። ከእግዚአብሔር ጋር ማውራት በፈለጋችሁ ጊዜ ሁሉ እግዚአብሔር ማነጋገር እንችላለን ተባብለናል መግቢያው ላይ ትዝ ካላችሁ። እንግዲህ የክፍል 14 አጭር ክለሳ ልስጣችሁ። ከዛሬው በፊት የተመለከትነው ክፍል 14 እንደምታስታውሱት እየተመለከትን የነበረው ምንድን ነው? በማቴዎስ ወንጌል ምዕራፍ 6 ከቁጥር 9 እስከ 13 ላይ ጌታ ያስተማረንን ጸሎት እንደ ሞዴል ጸሎት ወስደን ከሱ ጸሎት እንማር። እስኪ መጸለይ ጌታ እንዴት መጸለይ እንዳለብን ነው የነገረን። እስኪ ጌታ ያስተማረውን ጸሎትና ዝም ብለን በደመነፍስ ከሕፃንነታችን ጀምሮ ስለምናውቀው ውስጡ ያለውን ነገር ላናስተውል እንችላለን እና እስኪ በደንብ እንየው ተባብለን ጸሎቱን ነበረ እየተመለከት የነበረው እንደምታስታውሱት። እና ጸሎቱ አራት ክፍሎች አሉ ተባብለን ነበር። ስለዚህ ጸሎቱ መግቢያ አለው፣ ጸሎቱ የእግዚአብሔር መንግስት ላይ የሚያተኩረው ክፍል አለው፣ ቀጥሎ ደግሞ ምድራዊ ህይወታችን የሚመለከት ክፍል አለው፣ በመጨረሻም ደግሞ ጸሎቱ መደምደሚያ አለው። ዝም ብሎ ፍላጎትን ብቻ ዘርዝሮ በትኖ መሮጥ አይደለም። ጸሎቱ ራሱ ሲደመደም የምትደመደምበት አካሄድ አለው። ትዝ ካላችሁ ባለፈው ተራ ቁጥር ሁለት ላይ ያለውን ሀሳብ ነው የተመለከትነው። ብዙ አይታያችሁም፣ ችግር የለውም፣ እኔ ነግራችኋለሁ። ስለዚህ በባለፈው ተራ ቁጥር ሁለት ላይ የእግዚአብሔር መንግስት ላይ የሚያተኩረው የጸሎቱ ክፍል አለ። ልክ መግቢያውን ከተናገራችሁ በኋላ በሰማያት የምትኖር አባታችን ሆይ ካላችሁ በኋላ ወዲያው ስለ ልብስና ስለ ምግብ መጠየቅ ጀምሩ ነው ያለው ጌታ። ወዲያው መጠየቅ ያለብን እሱን ስለመቀደስ ፈቃዱን ወደ ምድር ስለማምጣት ስለ እንደዚህ አይነት ነገሮች ነው አስበዋለን ጌታ። እና ታስታውሳላችሁ ሰፋ አድርገን ነበር የተመለከትነው በዚህኛው ተራ ቁጥር ሁለት ላይ እዚህ ጋር ባለው ማለት ነው የእግዚአብሔር መንግስት ላይ የሚያተኩረው የጸሎቱ ክፍል ላይ ሶስት ነጥቦችን ነበር የተመለከትነው። አንደኛ ስሙን ስለመቀደስ ታስታውሳላችሁ። የእግዚአብሔር ስም ብቻ አይደለም፣ እግዚአብሔር ራሱ ቅዱስ ስለሆነ ስሙን ስምህ ይቀደስ ስንል ስሙ ይቀደሳል ማለታችን አይደለም። ቅድስናውን ያሳስበናል። ስምህ ይቀደስ ስንል ራሳችንን በመስዋዕት እንደማየት መልሶ ለእኛ ነው የሚጠቅመን የተባባል ነው እንጂ ስምህ ይቀደስ ስላለን የእግዚአብሔር ስም ስለቆሸሸ የሚቀደስ አይደለም። የእግዚአብሔር ስም ከጥንት ምንድን ነው? ቅዱስ ነው። እግዚአብሔር ቅዱስ ነው፣ ስሙም ቅዱስ ነው። የሱ የሆነ ሁሉ ምንድን ነው? ቅዱስ ነው። ስምህ ይቀደስ በሉ ግን አለን ጌታ። ስለዚህ ስለ እግዚአብሔር ቅድስና ማሰብ በመጀመር ነው መጸሎታችንን መጀመር ያለብን የሚል ሀሳብ ነው የወሰድነው። ቀጥሎ ደግሞ መንግስት ትምጣ ብላችሁ ጸልዩ ስላለ ይዛችሁ ያላችሁትን ጉዳይ ሁሉ ቁጭ አርጋችሁ እነዚህ ነገሮች ናችሁ አስቀድማችሁ ወደልናችን ማምጣት ያለብን እነዚህ ነገሮች አያችሁ በምድር ላይ ያለው ህይወት ያልቃል ማለት እነዚህ ነገሮች በሙሉ ለማሰብ ግድ ይለናል ማለት መንግስት እንታ በእኔ በኩል እስኪ ስራ በቤቴ በኩል እስኪ ስራ ህብረቴ ውስጥ እስኪ ስራ ስለዚህ የእግዚአብሔርን መንግስት አሰራር አናውቅም በሰማይ እንደሆነች በምድር ደግሞ ትሁን ብለን ፈቃዱን ደግሞ ቀጥሎ መለመን አለብን ሶስተኛው ነጥብማ መንግስቱ ሁሉን ትገዛለች ብለናል የእግዚአብሔር ቃል ማስረጃዎችንም አይተናል መንግስቱ ሁሉን ትገዛለች ግን ከፀሐይ በላይ ባለው እግዚአብሔር ዓለም ውስጥ መንግስቱ እንዴት እንደምሰራ ምናውቀው ነገር የለም ለኛ የተገለጠ ስላልሆነ ነገር ግን በዚህኛው በሚዳሰሰው በሚጨበጠው ዓለም ውስጥ የእግዚአብሔር መንግስት ፈቃድ ምን እንደሆነ መለመን አለብን ማለት ክፍሉ ማለት እኛ በሚኖርበትና ከእግዚአብሔር ጋር በሚንሰራበት በዚህ ቁሳዊ ዓለም ውስጥ እግዚአብሔር እንዴት መስራት እንዳለበት እንድነግረን መጠየቅ አለብን በእኛ በኩል ምን መስራት እንደሚፈልግ ልንጠይቀው ይገባል የምሉትን ነገሮች ተመለከተን ማለት ነው እና ተዚላችሁ እንደሆነ መግቢያው ላይ በተለይ ስንነጋገር ጌታ አስተማረው ጸሎት ቅደም ተከተሉ ጭምር ዋጋ አለው ዝም ብላችሁ አይደለም አባታችን ሆይ በሉ ስለን ቀጥሎ ስም ይቀደስ እነዚህ ነገሮች ቅደም ተከተላቸው ጭምር ለኛ ትምህርት አላቸው ብለውን ተመልክተናል ዛሬ ጌታ ይረዳናል ዛሬ ደግሞ ሶስተኛው በቀይ የተጻፈውን የጸሎቱን ክፍል እንመለከታለን ምድራዊ ህይወታችን የሚመለከተውን የጸሎቱን ክፍል ነው ዛሬ ምን እንመለከተው አስቀድመን ግን መነሻ ያደረግነውን እግዚአብሔርን ቃል ክፍል እናነባለን ከዛ እንጸልይና እንቀጥላለን እንግዲህ ጌታ ያስተማረን ጸሎት ሉቃስ ላይ ማለ ግን እኛ እየተማማርን ያለ ነው የት ነው ያለው ማቴዎስ ወንጌል ምዕራፍ 6 ከቁጥር 9 እስከ 13 ያለው ምን ይላል ቃሉ ጌታ ነው ስለ ጸሎት ያስተማራቸው ብዙ መመሪያ ከሰጣቸው በኋላ ምን አላቸው እናንተ ግን እንድህ ብላችሁ ጸልዩ አላቸው ስትጸልዩ እንዲህ ብላችሁ ነው መጸለይ ያለባችሁ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን በየዕለቱ የዕለት እንጀራችንን ዛሬ ስጠን እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ኃይል ክብርም ለዘላለም ያንተ ነው አሜን ይሄ እንደዚህ ነው መጸለይ ያለባችሁ አለ ጌታ እንግዲህ ከላይ ጀምረን በሰማያት የምትኖር ይያልን ነው የመጣነው ዛሬ እንግዲህ በቀይ የተቀባው ወይም የተቀለመው ፓርት ነው ትኩረት ሰጥተን ምን ያ ይሄኛው ጌታ አስተማረው ጸሎቱ ክፍል ስለኛ ህይወት ምድር ላይ ስላለን ህይወት ነው የሚመለከተው እንጂ ስለ እግዚአብሔር ዓለም አይደለም የሚያወራው ይሄኛው ፓርት ማለት ነው ስለዚህ እስኪ አጭር ጸሎት እናርግ ጌታ መንፈስ እንዲያስተምረን ከዛን ቀጥላለን ቅዱስና የተፈራ ልዑል እግዚአብሔር አባታችንና አምላካችን ሆይ በመንፈስ በመካከላችን እንዳለህ እናምናለን በቃልህ ተስፋ እንደሰጠህ ሁለትም ሶስትም በስሜ በተሰበሰባችሁበት እኔም ደግሞ በመካከላችሁ ይገኛለሁ ባልከው በቃሌ መሰረት በፊትህ ብዙንም ተሰብስበናል በመካከላችን በመንፈስ እንዳለህ እናምናለን ጌታ መንፈስ ቅዱስ ቃልህን እንድታበራለን የቃልህን ፍቺ እንድታበራለን አስተውሎታችንን በቃልህ ጌታ ሆይ እንድታስተካክልልን በጌታ በኢየሱስ ክርስቶስ ስም እንጸልያለን ጌታ ሆይ በፊትህ አለን ልጆችህ አቤቱ ጌታ ሆይ አእምሯችን ሐሳባችን ተሰብስቦ ከሐሳቤ አቤቱ ጌታ ሆይ አንዳች ለህይወት መመሪያ የሚሆነን እንድናገኝ በጸጋህ እርዳ በፊት የሚሆነው ሁሉ ጌታ ሆይ ለአንተ ክብር ይሁን እኛ የምናደርገው ሁሉ ለአንተ ክብር ይሁን መናገር እንደሚገባኝ ለእኔ አቅም ይሰጠኝ የሚያዳምጡ ወንዶችና ሴቶች ልጆቼ ደግሞ በፊት ያሉ ትኩረታቸውን ሰብስቦ ማዳመጥ እንዲችሉ በመንፈስ ቅዱስ ኃይል እርዳቸው ስለ ሁሉም እናመሰግናለን በጌታ በኢየሱስ ስም አሜን ጌታ ይባረክ ስለዚህ እንቀጥላለን እንግዲህ ሶስተኛውን የጸሎቱን ክፍል ላይ ደርሰናል ከዚህ ቀጥሎ አንድ ብቻ ነው ቀረው ማለት ነው ምድራዊ ህይወታችንን የሚመለከተው የጸሎቱን ክፍል ነው ማለት ነው ዛሬ እንመለከተው ጌታ አስተማረው ጸሎት ሁለተኛ ዋንኛ ክፍሉ ትኩረቱ ምንድነው ምድራዊ ህይወታችን ዙሪያ ስንጸልይ ይዘቱ ምን ነገሮችን መያዝ አለበት ስለራሳችሁ ስትጸልዩ ከነዚህ ነገሮች ውጪ ሊሆን አይችልም ከሞላ ጎደል ምንም ነገር ቢጸልዩ ከነዚህ ነገሮች ውጪ ሊሆን አይችልም በደንብ እንመለከታለን ስለዚህ በዋናነት ስለ ምድራዊ ህይወታችን የምንጸልየው ጸሎት ሶስት መሰረታዊ ጉዳዮችን ከግምት ያስገባው ማስገባት ይኖርበታል ነው ስለዚህ ዛሬም ሶስት ነጥብ ነው የምንመለከተው ማለት በዚህ ክፍል የመጀመሪያው እለት በእለት ስለሚያስፈልጉን መሰረታዊ ፍላጎት መጸለይ አለብን በተለይ መጸለይ ለምን እንዳለብን እነግራችኋለሁ መሰረታዊ ፍላጎቶች ያስጨንቃል። ከእናንተ መካከል በጣም ከአንድ ቀን በላይ ምግብ ሳይበላ ተርቦ የሚያቃለ? እስኪ ምናልባት ከአንድ ቀን በላይ ስትጾሙ ሳይሆን ተገዳችሁ ግድ ሆነባችሁ ግድ ደርሶባችሁ እሺ ተስፈሻለ አልገን ማለት እኔም አለውበት ከአንድ ቀን በላይ ምግብ ሳልበላ ቀርቻ ያቃለውና በዛው ላይ ረጅም መንገድ መሄድ ይኖርብኛል ላይክ ከ12 ሰዓት በላይ በእግር መሄድ ይኖርብኛልና እዚህ ጋር መስራት ያቆማል በጣም ስትራቡ እዚህ ጋር መስራት ያቆማል ሁላችሁም ወረደ ተራባችሁ ይገባችኋል ያ ማለት ነውና ምድራዊ ፍላጎቶቻችን በተለይ መሰረታዊ ከሆኑ ሌላ ነገር ማሰብ ያቀተናል ከዚህ መተነሳ ምንም ሌላ ነገር ማሰብ ስለማንችል ለምሳሌ ተራበሰው ከምግብ ውጪ ምንም ማሰብ አይችልም የተጠማሰው ከውሃ ውጪ ምንም ነገር ሌላ ማሰብ አይችልም ስለ እግዚአብሔር መንግስት ስለነዛው ሁሉ ማሰብ አይችልም ማለት ነው አሁን መጽሐፍ ቅዱስ ግን ጸልዩ ከጌታ ዘንድ ስለን እንዳንጨነቅ ነው ስለነዚህ ነገር ይሄንን ልናሰምርበት ይገባል ለምን እንደው ጌታ ጸልዩ ያለው ጭንቀት ውስጥ እንዳይጨምረን ነው ለምን አስጨናቂ ነው መሰረታዊ ፍላጎትን ማግኘት አለመቻል ኦክሲጅን መተንፈስ አለመቻልን አስቡት ሐኪም ቤት የሚሰሩ በደንብ ቢገባቸዋል ሰው መተንፈስም ለካስ ብርቅ ነው የምትሉት እዛ ሲትር ነው እዚህ አይደለም እዚህ ሁላችንም በቀላሉ ስለምንተነፍስ ነፃ ይመስላል በቃ ሁሉ ነገር ኢዚ ይመስላል ኦክሲጅን መሰረታዊ ፍላጎት ነው በህይወት ለመቆየት መሰረታዊ ፍላጎት ነው እነዚህ ነገሮች ሁሉ ግን እግዚአብሔር በነፃ የሚሰጣቸው ናቸው ደግነቱ አብዛኛዎቹ ማለት ነው ስለዚህ ቁጥር 11 ላይ ያለው ሐሳብ ነው ለዚህኛው ነጥብ ማስረጃችን ምን አለ ጌታ ስትጸልዩ ምን በሉ የዕለት እንጀራችንን ዛሬ ስጠን መቼ ስጠን ዛሬ ስጠን የእስራኤል ልጆች በምድረ በዳ ሲጓዙ እግዚአብሔር የሰጣቸው ትእዛዝ ነበር ትዝ ይላችኋል ያው መቼ ስንቅ ያልቃል ከግብጽ ያዙት ሁሉ አለቀ መንገድ ላይ ከዛ ማጉረምረም ሲጀምሩ እግዚአብሔር በራሱ አሰራር ሊመግባቸው ጀመረ ቅጣ እየጋገረ አናውቅም በራሱ ዓለም በዝናብ መልክ ዱብዱብ ያደርግላቸዋል ከዛ ያንን እየለቀማችሁ ብሎ አላቸው ሲበሉት እነሱ በቤታቸው ከሚሰሩት እንዳውም የተሻለ የሚጣፍጥ የተሻለ ለሰውነት ኃይል የሚሰጥ ሆኖ አገኙት ግን ጌታ ምን አላቸው እግዚአብሔር በትእዛዝ ምን አላቸው ተስገብግባችሁ ለነገ ጭምር እንዳሰበስቡ ሁልጊዜ መሰብሰብ ያለባቸው የመቼውን ነው አሁን የምትበሉትን ብቻ ነው ከሰበሰባችሁት አይጠቅማችሁም አለና የሞከሩ አሉ ምን ሆኖ ነበር ይላል መጽሐፉ ወዳው ነው የተላባቸው ወዳው ነው የተበላሸው ማለት ነው ስለዚህ እግዚአብሔር እንደሚያኖር ማወቅ ከፈለጋችሁ የዕለት እንጀራ ላይ ፎከስ ማድረግ ያለባችሁ ሁሉንም ወደፊት ሁሉ አስባችሁ አጨርሱት አንደኛ ነገር ወደፊት ምን ያክል ርቀት እንዳለብን ማላቀም ከመጀመሪያ ደረጃ ማለት ነው ስለዚህ መሰረታዊ ፍላጎትን በተመለከተ ስለ ዕለታዊ ነገር ነው ጌታን መጠየቅ ያለብን አጠይቁ ይያልኩ አይደለም ራቅ አርጋችሁ መጠየቅ መፍታችሁ ነው የዛሬ 10 አመት የሚያስፈልጋችሁንም ጨመር አርጋችሁ መጠየቅ ትችላላችሁ እሱ መፍታችሁ ነው ግን ቁም ነገር እሱ ጋር አይደለም ዕለት በዕለት በእግዚአብሔር ላይ ትገኛ መሆናችንን ማሳየት አለብን ይገባችኋል ስንጸልይኮ እግዚአብሔር እንደሚያስፈልገን እየነገር ነው ማለት ነው እንጂ እግዚአብሔር ስንት ዘመን በመድን እንደሚያኖር ያውቃል ለዛ ዘመን ሁሉ በጀት ወረድ ምን አርጓል በጀቷል በህይወት ኑሩ በሚለን ዘመን ልክ እኛ ሊያበላን ግድ አለበት አይደለም እንዴ ነገር ግን እግዚአብሔርን ስለምትበሉት ስለ ዕለታዊ ፍላጎታችን ስንጸልይ ምን ይያልነው ነው ዛሬን እንኳን ካላንተ መኖር አንችልም የምታኖረን አንተ ነህ የምታኖረን አንተ ነህ ይያልነው ነው ስለዚህ ኢለት በለት የሚያስፈልጉ ነገሮች መሰረታዊ ፍላጎቶቻችን መቼ ከምግብ ከመጠጥ ከልብስና ከመጠለያ አልፍም አይደለም ሀብታምም ሆኑ ድሃም ሆኑ የሁሉም ሰው መሰረታዊ ፍላጎት እነዚህ ናቸው ስለዚህ እነዚህ ነገሮች ትኩረታችን ከሆኑ ሊያስጨንቁን አይገባም ወናው ነገር ልታሰምሩበት የተፈለገው ለምንድነው እነዚህን ጸልያለው ጌታ አስጨናቂ ስለሆኑ ነው እነሱ ከጠፉ በጣም ያስጨንቃል ሌላ ነገር ማሰብ እንዳንችል ያደርገናል ስለዚህ ከጌታ መጠየቅ እንችላለን ለምን እነዚህ ነገሮች እንደሚያስፈልጉ ነው ረድ እግዚአብሔር እንደሚያውቅም በመጽሐፍ ተጽፏል እኛ ከዚህ ከፍ ያለ ነገር ነው ማሰብ ማሰላሰል ካለብን ከዚህ ከፍ ያለ ነገር ነው ነገር ግን እነዚህ ነገሮች እንደ አጋጣሚ ሆኖ ፍላጎት ሆነው ከተገኙብን ምንድነው መደረግ ያለባቸው ወደ እግዚአብሔር ነው መቅረብ ያለባቸው እንጂ በጭንቀት ምን ማናመጣም ነው ታሳውሳላችሁ ጌታ በተራራ ላይ ትምርት እየሰጠ ነበር ወነ ጊዜ የተራራ ትምርት የሚባለው ላይ ሲያስተምር ስለነዚህ ነገሮች አውርቷል ስለዚህ ሙሉን ታሪክ አይደለም እዚህ ጋር ማመጣው ግን ምዕራፍ 6 ቁጥር 25 ቁጥር 31 እና 32 ላይ ስለነዚህ ስለሚበሉ ስለመሰረታዊ ፍላጎት ጌታ ተናገረው ንስማ ምን አለ ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን ምን እንጠጣለን ምንስ እንለብሳለን በማለት አትጨነቁ ምንም ሐሳብ ባይኖራችሁ አስምሩበት እዚህ ጋር አሰመርኩም ለብቻ ማላቀለም ወንግ በጣም በጸሎታችን ውስጥ ማካተት ያለብን እንዳንጨነቅ ነው በእውነት እግዚአብሔር ፈልገው እንጂ ኦሬዲ እነዚህ ነገሮች እንደሚያስፈልጉ ለታወቀ ነው ይያልኳችኋለሁ። ስለዚህ ምን አለ ጌታ እነዚህን ጥያቄዎች አምሯችሁን በመጠየቅ አትጨነቁ። ህይወት ከምግብ ሰውነትስ ከልብስ አይበልጥም? ህይወት ከምን ይበልጣል? ህይወት ከምግብ ይበልጣል አይበልጥም? ህይወት ከምግብ ይበልጣል። የተራበ ሰው ዋጋው ከተገበ ሰው እኩል አይደለም እኩል ነው። ስለዚህ ዋናው የሰው ህይወት ነው እግዚአብሔርን የሚገደው እንጂ ሰውየው ምን በላ ምን ጠጣ አይደለም። ሰውየው በህይወት ለማኖር የግዴታ እግዚአብሔር እነዚህ ነገሮች ያመጣዋል። ቀጥሎ ደግሞ ቁጥር 31 ጀምሮ ምን ይላል? ስለዚህ ምን እንበላለን ምን እንጠጣለን ምንስ እንለብሳለን ብላችሁ ምን አድርጉ? አሁንም አትጨነቁ። ጥንቀትን ለመከላከል ነው ጸልዩ ተብለን ጌታ ያስተማረን። አይዛብ እነዚህ ነገሮች ሁሉ ለማግኘት ይጨነቃሉና እናንተም ልክ እንደ አይዛብ በቃ ኑሯችሁ ይሄ ውሏችሁ ያንዳንዱ ቀናችሁ ስለምትበሉት ስለምትጠጡት ስለምትለብሱት ከሆነ ከዛ ቀን ይመጣል ቀን ይሄዳል ቀን ይመጣል ህይወታችሁ ወደ መደምደሚያ በዚህ ሁኔታ መሄድ ከሆነ በጣም አሳዛኝ ነው የምትሆኑት። አይዛብም የእግዚአብሔርን ህይወትን ማያውቁ ከእግዚአብሔር ጋር ህብረት የላቸውም ሰዎችም ፍላጎታቸው ይሄው ነው ከዛ ያለፈ የለም ነው ጌታ እያለ ያለው። ይልቁን ምን አለ ጌታ? የሰማዩ አባታችሁ እነዚህ ሁሉ ለእናንተ እንደሚያስፈልጓችሁ ያውቃል። ስለዚህ መጨነቅ ሳይሆን ጌታ እንዳስተማረን የዕለት እንጀራችንን ዛሬ ስጠን። ዛሬ ርቦኛል መግበኝ፣ ዛሬ ታርጃለሁ አልብሰኝ፣ ዛሬ ጠምቶኛል አጠጣኝ የማለት መብት አለ እንጂ የመጨነቅ መብት የለንም። ጌታ በዚህ በተራራ ትምህርቱም ሆነ በአስተማረው ቅድም እንደመነሻ በተመለከትነው ጸሎቱ ስለ መሰረታዊ ፍላጎቶች ማድረግ ያለብን መጨነቅ ሳይሆን ለእግዚአብሔር በጸሎት ማሳወቅ ነው። ስለዚህ ጸልዩ የተባለው ኦሬዲ እግዚአብሔር የሚያውቅ ከሆነ ስንጸልይ ለዚህ ነገርም አንተ ላይ ጥገኛ ሆኜ ነው የምኖረው አንተ ስለምትሰጠኝ ነው የምኖረው ለማለት ያክል ነው እግዚአብሔር የምንለው እንጂ ስለሱ እንድንጨነቅ እግዚአብሔር አይፈቅድም። ኦሬዲ ፕሮቫይድ ያደርጋል እሱ። ሐዋርያው ጳውሎስም ያንኑ የጌታ ትምህርት ለፊልጵስዩስ አማኞች ሲመክራቸው እንመለከታለን። በጣም የምታቁትና የምትጠቅሱት እግዚአብሔር ቃል ክፍል ነው አይደለም? ምን ይላል? በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። ክርስቲያን ለመጨነቅ አልተጠራም። እንደው መጨነቅ የሚለውን ማሰብ የሚለውን ተካውና በጣም ማሰብ ራሱ ቢኖርብን መጽሐፉ ምን አለ? ቅድም እዚህ ጋር በቀይ ከተጻፈው የቆረጥኩት ክፍል ነው። ማቴዎስ 6:33 ላይ ምን የሚል ሐሳብ አለ? አትጨነቁ እነዚህ የሚበሉ የሚጠጡ መሰረታዊ ፍላጎት ስለነሱ አትጨነቁ፣ አይዛብም የሚፈልጉት ነው እግዚአብሔር ደግሞ እንደሚያስፈልጋችሁ ያውቃል ካለ በኋላ ቀጥሎ ምን የሚል ቃል አለ መሰላችሁ? ነገር ግን አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ። ሌላው ምን ይሆናል? አሁን ከላይ አይዛብም የሚፈልጉት ነገር ይጨመራል። በቃ ስራ ማስኬጃ ነው። በህይወት ኖራችሁ እግዚአብሔርን ማገልገል ካለባችሁ እነዚህን ነገሮች እግዚአብሔር ማምጣቱ አይቀርም። እናንተ እንደው ማሰብም መጨነቅም ከተገባችሁ ስለምንድን ነው ማሰብ ያለባችሁ ነው እያላለው ጌታ። ስለ እግዚአብሔር ዓለም ነው። ጸሎቱ ላይም ምናልባት ወደ ጌታ ሮጣችሁ የመጣችሁ ሸክም ልኖር ይችላል። ግን አስቀድማችሁ ስለ መንፈሳዊ ነገር ጠይቁ። ቀጥሎ የስጋን ነገር ጠይቁ ራሱ ያለው ለዛ ይመስለኛል። ሁል ጊዜ በዚህ ምድር ላለው ህይወት እንደሚያልቅ ካላሰብን በስተቀር ከሞት ወዲያ ስላለው ህይወት ዋጋ አንሰጥም። ስለዚህ ጌታ በጸሎቱ ራሱ እንጀራን ብለን ሊሆን ይችላል ሮጥ ነው ወደ ጌታ መጣ ነው አይደለም? መጀመሪያ ግን ስለ መንግስቱ ስለ ፈቃዱ ስለ ጽድቁ ማሰብ አለብን። ከዛ ትንሽ መለስ ስልልን የዛነ እንጀራ ነበር ለካ ሲፈልኩት እንጀራ ያስፈልገኛል ውሃ ያስፈልገኛል ማለት ትችላላችሁ ቀጥሎ ማለት ነው። ስለዚህ ሐዋርያው ጳውሎስም ተመሳሳይ ነገር በዚህ ስፍራ ሲመክር እንመለከታለን። ጌታን የሚከተሉ ሰዎች በጸሎት እንዲተጉ ተጠይቀዋል። ታዲያ ስለምን እንጸልይ ከተባለ መጀመሪያ ስለ እግዚአብሔር መንግስት ስለ ጽድቁ ስለ ፈቃዱ ነው የሚጸለየው። ቀጥሎስ ስለ ዕለታዊ መሰረታዊ ፍላጎቶቻችን መጸለይ ነው ያለብን እንጂ መጨነቅ የለብንም። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። ስለ አንዳንድ ነገሮች ተጨነቁ፣ ስለ አብዛኛዎቹ ነገሮች አትጨነቁ አይልም አይደለም ክፍሉ? ስለ ማንኛውም ነገር ከተባለ ያ ማንኛውም ነገር ነው አይደለም? ፔን ሊሆን ይችላል፣ ቀለል ያለ ሊሆን ይችላል፣ በጣም አይምሯችን አካብዶት የሚያየውም ነገር ሊሆን ይችላል። ዋናው ነገር ግን ስለ ማንኛውም ነገር እኛ የመጨነቅ መብት የለንም። እኛ ያለን መብት እግዚአብሔርን የመጠየቅ መብት ነው። ለዛውም ከምስጋና ጋር ነው ልመና መቅረብ ያለበት። ለምን ሁል ጊዜ እግዚአብሔር የሚመሰገንበት ጉዳይ አለው በእኛ ዘንድ አይደለም? አሁን እንኳን ወደዚህ መጣ ነው እግዚአብሔር ስለረዳን አይደለም? አሁን እንኳን ስንመጣ መንገድ ላይ ቀደም ሁለት መኪናዎች ተነካክተው ነበር። ተጋይተው መንገዱ ላይ ጊዜ እንደመቋረጥ ብሎ ነበር። በዚህ መንገድ እንኳን ስንመጣ ማለት ነው እንትን ይመስላል አድርጀስ ኖርማል ይመስላል። ስለዚህ ሁሉ ጊዜ በእኛ ዘንድ እግዚአብሔር አለው፣ ምስጋና አለው። ጥያቄ እንኳን ሲኖር፣ ልመና እንኳን ሲኖር የእግዚአብሔር ምስጋና ጭምር ይዘህ ነው መሄድ ያለብን። ለቀጥሎ ነው ያንን ነገር መለመንም ካለብን መለመን ያለብን። ሁሉ ጊዜ እግዚአብሔር በእኛ ዘንድ ምን አለው? ምስጋና አለው። ልመና እንኳን ቢኖረን ምስጋናውን ማጓደል የለብንም። ጠላት ደግሞ ምን ያደርጋል መሰላችሁ? ያቺ ጥንት ያልተደረገችልን አንዷን ነገር ምን ያደርጋል? ተራራ ያሳክልና የተደረገንን በሙሉ በዜሮ ያባዛብናል። እንዳትሸወዱ፣ ይሄ ትምህርት ለዚህ ሊሆን ይችላል የመጣ። መሸወድ የለብንም። የጠላትን ሀሳብ ማስተናገድ የለብንም። እንቀጥላለን። ጌታ ይመስገን። ስለዚህ ባጭሩ እኛ በጌታ ፊት ስንቀርብ የዕለት እንጀራችንን ዛሬ ስጠን ነው ማለት ያለብን። ቀን በቀን የሚያስፈልገን አንተን የሚሰጠኝ ስጠኝ ነው ማለት ያለብን እንጂ መጨነቅ ከኛ አይጠበቅም። ይሄ የመጀመሪያው ሀሳብ ነው። ስለ መሰረታዊ ፍላጎቶቻችን እግዚአብሔርን መጠየቅ መለመን እንችላለን የሚለው ሀሳብ ነው። ወደ ጌታ በጸሎት ስትቀርቡ ስለ ምድራዊ ህይወት የመጀመሪያው መሰረታዊ ፍላጎቶችን ነው። ሁለተኛውና በጣም ወሳኙ ሀሳብ ጋር ደግሞ መተና። ሁለተኛው ምድራዊ ህይወታችንን በተመለከተ ምን መጸለይ እንችላለን? በሌሎች ሰዎችና በእኛ መካከል ስለሚኖረው ግንኙነት መጸለይ ይኖርብናል። ለምን? በእኛና በእግዚአብሔር መካከል ያለውንም ህብረት የሚነካ ሆኖ ይገኛል። ስለዚህ በእኛና በሌሎች ሰዎች እንደኛ ሰው በሆኑና በተለያየ የህይወት አጋጣሚ አብረን የምናሳልፋቸው ሰዎች ጋር ያለን ነገር ሁሉ ጊዜ በእግዚአብሔር ቃል መሰረት ንጹህ መሆኑ መረጋገጥ አለበት። ቁጥር 12 ላይ ጸሎት ውስጥ ምን የሚል ሐሳብ አለ? ስትጸልዩ ምን በሉ አለ ጌታ? እኛ ደግሞ የበደሉንን ይቅር እንደምንል በደላችንን ምን አድርግ ይቅር በለን። ሐሳቡን ስትመለከቱ ምን ይመስላችኋል? ሐሳቡን ስትመለከቱ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን የሚለው ሐሳብ ያለፈ ጊዜ ነው ወይስ ወደፊት ነው? እንዴት ነው? የቋንቋውን ነገር አስቡ ማለት ነው። ቋንቋ ታውቃላችሁ። ያለፈ ነገር የምናወራበት አገላለጽ አለ፣ ወደፊት የሚመጣን የምናወራበት አለ፣ አሁን እየሆነ ያለን የምናወራበት አለ። ይሄኛው ሐሳብ ሁል ጊዜ የሚደረጉ ተግባራትን ለመግለጽ ጥቅም ላይ የሚውልን ሐሳብ ነው። እዚህ ጋር የምትመለከቱ እኛ የበደሉን ምን እንላቸዋለን? ናቹራሊ የእኛ ኃላፊነት ምንድን ነው? ይቅር ማለት ነው። ስለዚህ አንተ ምን አድርግ ይቅር በለን። እኛ የበደሉንን ይቅር ሳንላቸው አንቀርም። ስለዚህ አንተ ምን አድርግ ይቅር በለን። የበደሉንን ይቅር ማለት ይሄ ዲፎልት ወይም ይሄ ዝም ብሎ በተለምዶ የምናደርገው ነገር ነውና አንተም ደግሞ ምን አድርግ የበደልንህን ይቅር በለን። ይህ በጣም የሚገርም ሀሳብ ነው። እንዲያውም የሚገርማችሁ ነገር ማለት ነው ሉቃስ ወንጌል ላይ ያለውን ጸሎት ስትመለከቱ በኃላፊ ጊዜ ነው የተገለጸው። ምን ይላል ሉቃስ ላይ ይሄው ቃል ምን ይላል? በደላችንን ይቅር በለን ለምን? እኛም የበደለንን ሁሉ ይቅር ብለናልና። ሉቃስ ላይ እንዲያውም ይቅር ካላችሁ በኋላ ነው መጣችሁ ምን የምታደርጉት ከእግዚአብሔር ይቅርታ የምትለምኑት። ግን ሁለቱም ተመሳሳይ ሀሳብ ነው የሚገልጹት። ማቴዎስ ላይ ያለው አማኝ ሁልጊዜ ይቅር የሚል ነው። ይቅር የማይል አማኝ የለም። የሰማችኝ ነው። ይሄ እግዚአብሔር ቃል ትምህርት ነው። የእግዚአብሔር ነኝ ማለት አይቻልም። ይቅርታ ማለት ሳንችል የእግዚአብሔር ነኝ ማለት አይቻልም። እውነቴን ነው። ይሄ የእግዚአብሔር ቃል እውነት ስለሆነ እንደ አማኝ በሰዎችና በእኛ መካከል ያለው በደል ሳናነጻ በእግዚአብሔርና በእኛ መካከል ያለው ህብረት ማስተካከል አንችልም። ስለዚህ ወደ እግዚአብሔር ስትቀርቡ እርግጠኛ ሆኑ። ወይ ሉቃስ ላይ እንደተጻፈው አሁን ይቅር የምትለን እኔ የራሴን ድርሻ ስለተወጣ ነው ይቅር ብያለሁ ማለት አለባችሁ፣ ወይም ደግሞ ዘውትር ይቅር ስለምትል ነው እግዚአብሔርን ይቅርታ መጠየቅ ያለብኝ እንጂ እግዚአብሔርን ይቅርታ ፈልገን ነገር ግን እኛ ሰዎችን ይቅር የማንል ከሆነ የክርስቶስ ተከታዮች አይደለንም። ግብዝነት ይባላል። ማለት ለራስ መፈለግ፣ ነገር ግን ያንኑ ነገር ለሌላው ማድረግ አለመቻል። ትዝ ይላችኋል ጌታ በምሳሌ ያስተማረው ይሄ እዳ ያለበት ባሪያዎቹ ሲቆጣጠራቸው አንዱ እዳ አለበት እና በጣም በጌታው ፊት ወድቆ ተንፈራፍሮ በጣም በሚያሳዝን ፊት ጌታውን ለመነው ይላል እና ጌታው ምን አደረገው? ተወለት መብት አለው አይደለም? ከዛ በኋላ ሰውየው ግን ከጌታው ፊት ወጥቶ ሄዶ ደግሞ ሌላ ባልንጀራው የእሱ ባለ ዕዳ ነበር ለካስ። ለዛውም ጌታው ከተወለት አንጻር እንደዚህ ግባ ማይባል ነበር ዕዳ ያለበት ያ ባልንጀራ ወይም ጓደኛው ማለት ያዘው አሉ በቃ ያዞት አሁን ነው ይዞት አሁን ነው ካልከፈለኝ ያለ አንቆት ኧረ ቢለምነው ኧረ 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 ከፍላለሁ በቃ እድል ፋታስጠኝ ብለው አልሰማ ማለት በቃና ሰውየውን ሁሉ አሳሰረው አሉ። ከዛ መጨረሻ ላይ ምንድነው የሆነው? ወሬ ደረሰ የት? ጌታው ጋር ወሬ ደረሰ። ምን ምን ወሬ? ባለፈው እኮ እዚህ ፊት በቃ ወድቆ ሲንፈራፈር የነበረውና ይቀር ያልከው ሰውዬ እዳ ያለበት ባልንጀራውን ይዞት እንዴት እንዳዋረደው እንዴት እንዳሰቃየው ብለው አወሩለት ማለት ነው። ከዛ በኋላ ጌታው አስመጡልኝ አለ ማለት ነው። እዳውን ራሱ እስኪ ከፍል ድረስ እንዲያውም ለሚያሰቃዩ ተሳልፎ ሰጠው ይላል። እንዲታሰር ሁሉ ተደረገ። ምሳሌ ነው ጌታ የተጠቀመው። ምረት የተደረገልን ሰዎች ነን። ሰውን ይቅር አለ ማለት አንችልም። ክርስቶስን ይከተላሉ ብለን ሰውን ይቅር አለ ማለት አንችልም። ስለዚህ ወይ ይቅር ብለን ነው ጌታ ጋር መጥተን የነንን በደል ደግሞ ይቅር በለኝ እኔ ወረደምን ብያለሁ የበደለኝን ሰው ሁሉ ምን አድርጌያለሁ ይቅር ብያለሁ። በነገራችን ላይ ይቅርታ የምንለው ማንን ነው? ልብ አድርጉ። ይቅርታ የምንለው ማንን ነው? የጎዳንን ሰው ነው። ያ የጎዳን ሰው መጥቶ ይቅርታ ስለምለምን ነው እንደ ክራይቴሪያ አስቀምጧል እዚህ ጋር። ሰውየው መጥቶ እግራችሁ ስር ወድቆ ይቅርታ ስለምናችሁ ይቅር በሉ ይላል። ማንም ቢበድላችሁ ለዛ ሰው ምህረት የማድረግ ግዴታ አለብን። ምህረት ማድረግና ከሰውየው ጋር በቀደም አካሄድ መሄድ የተለያዩ ነገሮች ናቸው። ሰውየው ላይ ግን ቅን መያዝ፣ እግዚአብሔር የሆነ ነገር እንዲያደርግላችሁ ሰውየው ላይ መጸለይ፣ ፍትህ ለእናንተ ብቻ ካልመጣ ማለት አይቻልም። እኛም ይቅር የተባለን ሰዎች ነው። ጌታ ይርዳን፣ ጌታ ይረዳናል። አሜን። ይቅር ባይነት የእግዚአብሔር ባህሪ ነው ማወቅ ያለብን። ለምን ሁላችንም እዚህ ቁጭ ያለው በምን ምክንያት ነው? በምን ምክንያት ይመስላችኋል? እግዚአብሔር በክርስቶስ ምሕረት ስላደረገልን ነው አይደለ? በእኛ ምትክ የተቀጣ ሰው አለ ብለን ነው ያመንነው። የተቀጣ ሰው አለ፣ ስለዚህ አሁን ኑ ግቡ ተብለን ነው። ተባረን ከቤት ውጭ የተዘጋብን ሰዎች በቃ አሁን ኑ ግቡ። በቃ ሌላ ሰው በእናንተ ቦታ ተገርፏል፣ ሌላ ሰው በእናንተ ቦታ ተቀጥቷል፣ አባት ወይም ፋዘር ተረጋግቷል፣ ስለዚህ ኑ ግቡ ተብለን የገባ ነው እንጂ የሚገባን ሆኖ አይደለም። ስለዚህ ይቅር ማለት ካቃታችሁና ልባችሁን በጣም በቃ ድንጋይ ከሆነባችሁ ማሰብ ያለባችሁ እኔ እኮ ወደ እግዚአብሔር የቀረብኩት ምህረት ተደርጎልኝ ነው የሚለውን ማሰብ ብቻውን በቂ ሊሆን ይችላል። ሰዎችን ይቅር ማለት የማንችል ከሆነ ቅድም እንደነገርኳችሁ የእግዚአብሔር ባህሪ ገና በእኛ ውስጥ የለም። ስለዚህ የእግዚአብሔር መሆናችን ጥርጥር ውስጥ ስለገባ ድጋሚ ጌታን መቀበል ካለብን እንደገና ጌታን መቀበል ሊኖርብን ይችላል። ህይወታችን ሪጀነሬት አላደረገም፣ ዳግመኛ አልተወለድንም አለ የዚህ ቀን። ለምን? እግዚአብሔር ገና ኃጢአተኞች ሳለን የእግዚአብሔር ጠላቶች ሳለን አሁን በክርስቶስ ወደኛ የመጣ ሰው እግዚአብሔርን በድሎ እግዚአብሔር ራሱ መጥቶ ሰውየውን እየጎተተው ከሀሳብ ቆሻሻው ከአሳሰብ ቆሻሻው እያነጻው ግዴታ ወደ ራሱ ካመጣው እንደዚህ የሚበድለንና እንደ ሞኝ የሚቆጥረንን ሰውዬ መብታችን ላይ እየተረማመደ ያለው ሰውዬ ልክ እንደ እግዚአብሔር ምን ማድረግ ይጠበቅብናል? እንደ እግዚአብሔር መቻልና የሰውየው አስተሳሰብ የሚስተካከልበትን መንገድ መፈለግ አለብን። ይቅርታ ማለት ግን ቅድሚያ ሊሰጠው የሚገባ ጉዳይ ነው። የእግዚአብሔር ቃል በሐዋርያው ዮሐንስ መልእክት ምዕራፍ 1 ማለት አንደኛው የሐዋርያው ዮሐንስ መልእክት ምዕራፍ 4 ቁጥር 8 እና 9 ላይ ምን ይላል? የማይወድ ግን እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። እግዚአብሔር ፍቅሩን በመካከላችን የገለጠው እንዲህ ነው፣ እኛ በእርሱ አማካይነት በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ላከ። እግዚአብሔር የራሱ ልጅ ለመሞት አሳልፎ ሰጥቶ ነው በሕይወት ያኖረን። የዚህን ያክል ነው ይቅር ያለን፣ በድለ ነው ማለት ነው። እኛ ደግሞ የእግዚአብሔር ነኝ ክርስቶስን የሚከተል ነኝ የክርስቶስ መንገድ ላይ የሚሄድ ነኝ ካልን ኤግዛክትሊ የእግዚአብሔር ባህሪ በእኛ ውስጥ መንጸባረቅ አለብን። አማራጭ አይደለም፣ ግዴታ ነው። የበደሉን ሰዎች ይቅር ማለት ካቃተን ምናልባትም እንዴት ወደ ጌታ መጣን የሚለው ማሰብ ሊያስፈልገን ይችላል። ወደ ጌታ የመጣችሁበትን ጊዜ ወደኋላ ሄዶ ማሰብ ግድ ሊላችሁ ይችላል፣ ሊያግዝ ይችላል፣ ሊረዳ ይችላል። እኔም እኮ ምህረት ተደርጎልኝ ነው የምለውን ቆም ብላችሁ ካሰባችሁ ይመልሳችሁ ይሆናል። እኔ ብዙም ጊዜ ያው ከዚህ በፊትም ስናገር ሰምታችሁ ሊሆን ይችላል፣ ስንበደል ፍትህ ፍትህ እንላለን፣ ስንበድል ግን ምህረት ምህረት እንላለን። ትክክል አይደለም። አያችሁ፣ ስንበድል ፍትህ ፍትህ ማለት አንችልም። ማለት ስንበድል ምህረት ፈልግን አይደለም፣ ስንበደለን ምህረት ማለት መቻል አለብን። ትዝ ይላችኋል ጌታ ኢየሱስን ሲያዋርዱት ሲያንገላቱት ምንድን ነበር ያለው? ከእሱ መማር አለብን ባይዘው ይሄ ትምህርትም ምንድን ነው? የጌታን ትምህርትና የጌታን የህይወት አካሄድ ነው። እንደ ምሳሌ እንደ አራ እያየን የመጣ ነው አይደለም። በዚህ ትምህርት ጌታ ሲመቱት ሲያዋርዱት ሲተፉበት ምንድን ነበር ያለው? የእጃቸውን ስጣቸው፣ የሚያደርጉኝን አይተሃል፣ የእጃቸውን ስጣቸው ነው ያለው። አላለም የሚያደርጉትን አያውቁም ስለዚህ ምን ይገባቸው አላለ ምህረቱ ነው የሚገባቸው ነው ያለው የሚያደርጉትን ቢያውቁማ እንደዛ ያደርጉም ስለዚህ የሆነ አይምሯቸው ነው ያዛ ካላለ ስለዚህ የሚያደርጉትን አያውቁም መማር አለባቸው ምህረት ይገባቸው አላለ ጌታ ስለዚህ ሰው ፈልገውን ያክል ጨክኖ ቢጎዳችሁ በእውነትም እንደዛ ማሰብ ትችላላችሁ የሚያደርጋውን ባያውቅ ነው ማለት መቻል አለበት ልባችን ለምህረት ክፍት እንዲሆን ይያወቀ ነው ላይ ላይ ተረማመደብኝ እንዳትሉ ባያውቅ ነው አይደለም ልክ እንደናንተ አይነት አሳሰቡና ልቡ የተለወጠ ሰው ቢሆን በፍጹም እንደዛ አይደለም እውነት እርግጠኛ ነኝ ለነግራችሁ ይችላል ጌታ የገባው ሰው የሰው መብት እየረገጠ ሰውን ያዋረደ ሰው ላይ አይሄድም ሰው ላይ አይረማመድም በመውራንም ይሁን በፊዚካሊ ማለት ነው ይገባቻል ይያስባለውና ስለዚህ እሱ ማሰብ ባጭሩ ጌታ ምን አለ የሚያደርጉትን አያውቁም ስለዚህ ይቅር በላቸው እንጂማ ፍቴ ከሰጠ ማለቃቸው ነው በጣም ጥሩ ስለዚህኛ ያንን ማድረግ ከኛ ይተበቃል ክብር ለጌታ ይሁን የመጨረሻውን ሐሳብ ነግራችሁን ጨርሳለሁ ስለምድራው ህይወታችን በጌታ ፍት በጸሎት ስንቀርብ ከጸሎቱ ጌታ ካሰማረው ጸሎት የተማርነው አንዱ በጸለይ ያለብን ስለምንድን ነው ቅድም በሰዎችና በእኛ ማከር ስላለ ህብረት ነው ብያችኋለሁ በይቅርታ ህይወታችንን ስናስተካክል በጌታ ፍት በእኛና በጌታ መካከል ያለው ህብረት ንጹህ ይሆናል ሶስተኛውና የመጨረሻው ስለምድራዊ ህይወታችን በጌታ ፍት መጸለይ ያለብን ወደ ፈተና እንዳንገባ ነው ክፉ እንዳይጠልፈን ነው ይሄ በጣም ወሳኝ ነው ጌታ ዝም ብሎ አይደለም ጸልዩ ያለው ስለዚህ ነገር እሱን ተመልክተን እንጨርሳለን እዛ ቀደም ለመነሻ የተጠቀምንበት የጸሎቱ ክፍል 13ኛው ቁጥር የመጀመሪያው ፓርት ምን ይላል ወደ ፈተና ምን አታግ አታግባን ከክፉ አድነን እንጂ ከክፉ አድነን ይሄ ሐሳብ በደም ዛሬ በደም ለአብራራ ሞክራለሁ ይሄ ጸሎት ለምን ነው መጸለይ ያለብን ከተባለ እግዚአብሔር ማስተዋል እንዲያበዛልን ነው ከፈተናና ክፉ ተብሎ ከተገለጠው አካል እግዚአብሔር እንድጠብቀን እግዚአብሔርን መለመን አለብን በዚህ ክፍል ዝም ብሎ በተለምዶ ከክፉ አድነን ሲባል ከክፋት አድነን ይመስለናል ኖ ከክፉ ነው የሚለው ክፉ ተብሎ የተጠቀሰ አካል አለ ባለጋራ አለ ክፉ የተባለ ባለጋራ አለ ያ ባለጋራችን ማለታችን ነው እንጂ ከክፋት አድነን ማለት አይደለም ስለዚህ ጌታ ራሱ ትዝላችኋል ሊያዝና ሊሰቀል በነበረበት ሌሊት እየጸለየ ነበር ከደቀ መዛሙርቱ ጋርና ደቀ መዛሙርቱ አቃታቸው እንቅልፍ በጣም አስቸገራቸው አንዳንዶቻቸው አሁን ከሥራ መጣችሁ ሊሆን ይችላል በእንቅልፍ እየተቸገራችሁ እንዳላችሁት ማለት ነውና በጣም ተቸገሩ እሱ እያማጠ ነው እየጨነቀው ነው ከፍል ለፊት እየመጣለው ነገር እያሰበ በብዙ ምጥና ስቃይ ውስጥ ሆኗል እንደው ተመልሶ ሊያያቸው በመጣ ጊዜ ሁሉ ምን ሆኖ ነው የሚያገኛቸው ተደፍተው ያንኮራፈው ነው የሚያገኛቸውና መጨረሻ ላይ ምን አላቸው ወደ ፈተና እንዳትገቡ ትጉና ጸልዩ ትዝላችኋል መግቢያ ላይ መጸለይ ለምንድን ነው የሚኖርብን የሚለውን መግቢያ ላይ በዚህኛው ክፍል ስለ ጸሎት ማውራት የጀመርን ጊዜም ነግረናል አንዱ ወደ ፈተና እንዳንገባ ያነቃናል መጸለይ ዝም ብሎ የማይጸልይ ሰውና የሚጸልይ ሰው ህይወቱ እኩል በፈተና አይቀጠቀጥም እኩል ወደ ገደል አንገባም የማይጸልይ ሰው ማንም ሰው በሚያስተውለው ጉዳይ ሳያስተውል ቀርቶ ራሱ የሆነ ወጥመድ ውስጥ ሊያገኝ ይችላል ስለዚህ ከፈተና ይጠብቃል አለ ጌታ ደቀ መዛሙርቱ ከፊት ለፊት እየመጣለውን እንኳን አያውቁም ጌታን ጥለው እንደሚሸሹ እንኳን ምንም እውቀቱ የላቸውም እንቅልፍ እያሸነፋቸው ተቸግረው ነበር ስለዚህ ነቅቶ የሚጸልና የማይጸልይ ሰው እኩል ለፈተና አይቀለጡም ለማለት ነው ወደ ፈተና እንዳትገቡ ትጉና ጸልዩ አለ በዚህኛው ደግሞ ምን ብላችሁ ጸልዩ አለ ወደ ፈተና አታግባን ወይም ፈተና ላይ እንድንወድቅ አታርገን ነው ጠብቀን እርዳን ነው ማስተዋል ስጠን ነው ስለዚህ ከፈተና የማምለጫ ብቸኛው መንገድ ምንድን ነው ጸሎት ነው ሌላው ደግሞ ከክፉ ክፉ የተባለ ጠላት አለ ከዚህ ክፉና አደገኛ ከተባለው ጠላታችንን ማምለጫ ሆነም ጸሎት ነው እግዚአብሔር አቅም ያስፈልገናል መለኮታዊ አቅም ያስፈልገናል ክፉ ተብሎ የተገለጸው ባለጋራችን ዲያብሎስ ነው እንደነገርኳችሁ መጽሐፍ ደግሞ ያ ባለጋራችን ምን ያደርጋል ይላል ይሄ የሚበላውን ያጣ አንበሳ የሚውጠውን ፈልጎ እንደሚዞር ዙሪያችንን ይዞራል ይላል ምን ፍለጋ እኛ ነው የሚጠልፍበት መንገድ ፍለጋ ነው ስለዚህ ይሄ ክፉ መታሰብ አለበት ጠላት ሰይጣን ከኛ በብልጠት ይበልጣል ከኛ በእድሜ ይበልጣል እንደምታውቁት ስለዚህ ዙሪያችን ብዙ ከዞረ በኋላ ብዙ ደካማ ነገሮቻችንን ሊመዘግብ ይችላል እና በቀላሉ ሊጠልፈን እድል ሊያገኝ ይችላል ስለዚህ የጌታን አቅም መለመን ያለብን ለዛ ነው ስለ ክፉ ማወቅ ከፈለጋችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ላይ ስለ እንክርዳድ ምሳሌ ሰጥቶ ነበርና በኋላ ላይ ደቀ መዛሙርቱ የእንክርዳዱ ምሳሌ ምንድነው አልገባንም ስሉት ምሳሌውን ያብራራበት ክፍል ነው ይሄ ማቴዎስ 13 37 እስከ 39 ላይ ምን አላቸው ጌታ? ምሳሌውን አብራራልኝ ቅድም ስለንክርዳድና ይሄ ዘር ስለመዝራት የተናገረው አልገባንም ንገረን ስሉት ምን አላቸው? ጥሩውን ዘር የዘራው የሰው ልጅ ነው አላቸው። እርሻውም ይህ ዓለም ነው አላቸው። ጥሩ ዘር የእግዚአብሔር መንግስት ልጆችን ያመለክታል አለ። እንግርዳዱ ደግሞ የክፉ ልጆች ናቸው ወይም ያጋንንት ወይም ሰይጣን ልጆች ናቸው አላቸው። እንግርዳዱ የክፉ ልጆች ናቸው ካላቸው በኋላ ዘርቶት ሄደው ደግሞ ማን ነው? ጠላት ዲያብሎስ ነው። መከሩ ደግሞ የዓለም መጨረሻ ነው። አጫጆቹም መላእክት ናቸው ብሎ ያው ስለጠየቁት ሁሉንም የምሳሌውን ትርጉም አብራራላቸው። በዚህ ክፍል ግን ክፉ የሚባለው አካል ልጆችም አሉት ማወቅ ያለባቸው። ጠላት የሚጠቀምባቸው ልጆች አሉ። እኛም ለእግዚአብሔር ልጆችና ሰራተኞች መሆን እንደሚጠበቅብን ሁሉ አጋንንትም የሚጠቀምባቸው የክፉ ልጆች የሚባሉ አሉ። ዋናው ግን ከክፉ አድነን እንጂ ብለን ጌታ አስተማረንን ጸሎት ስንጸልይ ከሰይጣን አድነን ማለታችን ነው እንጂ ከክፋት አድነን ማለት አይደለም። ቤዚካሊ ከመኪና አደጋ አድነን ማለት ላይሆን ይችላል። ቤዚካሊ ማለት ነው ምክንያቱም ክፋትን ሁሉ የሚሰራው ማን ነው? ከጀርባ ያለው ኃይል ሰይጣን ነው። እግዚአብሔር ልጆቹን ዘርቶ ዓለም ውስጥ በልጆቹ በኩል ብዙ ስራ እንደሚሰራው ሁሉ አጋንንትም ደግሞ ልጆቹ ምን ያደርጋል? ይዘራል ዓለም ውስጥ በእነሱ በኩል የወደደውን ሁሉ ለመስራት። ስለዚህ ከአጋንንት ጥቃት ለመዳን ያለማቋረጥ ከጌታ ጋር በጸሎት መሆን ያስፈልጋል። በእኛና በእግዚአብሔር መካከል ያለው ህብረት ነው ማለት ነው ሰይጣን በእኛ ላይ እንዳይሰለጥን የሚያደርገው። ሰይጣን በምንም ምክንያት ወደ እኛ ህይወት እድልና አጋጣሚ እንዳያገኝ ማድረግ የምንችለው በጸሎት ነው ማለት ነው። ይህ በጣም ወሳኝ ነው። ይህ ጸሎት ለማን ነው? አሁን እየተማርን ያለነው ጸሎት ለማን ነው? ጌታ ሲከተሉ ለነበሩ ደቀ መዛሙርት ነው። ገብታችኋል? እኛውም በእነሱ እግር ተተክተን ጌታን እየተከተልን ነው። የጌታ መንገድ ላይ ነው እየሄድን ያለነው ነው እየተማማርን ያለነው። እነሱ የታዘዙትን ሁሉ ማድረግ ይጠበቅብናል ማለት ነው። ደቀ መዛሙርቱ ከክፉ አድነን ብለው ጌታን መለመን እንዳለባቸው ካስተማራቸው እኛም ጌታ ሆይ ከክፉ አድነን ብለን መለመን ይጠበቅብናል። ያው በዚህ ክፍል ክፉ እንደሚዞረን የሚናገረው አንደኛ ጴጥሮስ 5 ከ7 እስከ 8 ላይ ምናል ቅድም ያነበብነው ክፍል አቅራቢያ ላይ ያለ ነው። እርሱ ስለናንተ ስለሚያስብ የሚያስጨንቃችሁን ሁሉ በርሱ ላይ ምናል ጣሉ። በተለይ ስለሚበላው ስለሚጠጣው ማለት ነው። ስለመንፈሳዊ ዓለም አይደለም። ስለሚበላው ስለሚጠጣ አትጨነቁ። እሱ ቁም ነገር አይደለም ነው። በእግዚአብሔር ዓለም ውስጥ በጀት አለው። እንደነገርኳችሁ ስንት እድሜ እንደምትኖሩ እግዚአብሔር ከሆነ የሚመድብ ወደዛ እድሜ እናንተ ማድረስ ግዴታ ነው። ስለበላችሁ አይደለም የሚደርሱት በነገራችን ላይ፣ ወይም ስለለበሳችሁ አይደለም። መድረስ አይቀርም፣ ትደርሳላችሁ የተመደበው። ነገር ግን ጭንቀቱን ተውት፣ ቁም ነገር ላይ ፎከስ እናድርግ። ቁም ነገሩ ምንድን ነው? ራሳችሁን የምትገዙ ሁኑ። የባህሪ ጉዳይ ነው። እግዚአብሔር የበለጠ የሚያሳስበው እንጂ ስለምንበላው ስለምንጠጣው አይደለም። እሱ የግዴታ ይመጣል። ስለዚህ ራሳችሁን የምትገዙ ሁኑ። እሱ ብቻ አይደለም፣ ንቁ። መንቃት ያስፈልጋል። መንፈሳዊ ሰው የነቃ መሆን አለበት። አለበለዚያ ክፉ ማሸነፍ አንችልም። ንቁ፣ ራሳችሁን የምትገዙ ሁኑ የተባለው ለምንድን ነው ካላችሁ፣ ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲያ ወዲህ ይዞራል፣ ወይም ዙሪያችሁን ይዞራል። አሮጌው ላይ ራሳችንን የማንገዛ ከሆነ በቀላሉ ለሰይጣን በር ልንከፍትለትና ቶሎ ሾልኮ ሊገባና ህይወታችንን ሊያመሰቃቅለው ይችላል። ካልነቃንስ፣ ድንዝዝ ድክም ያልን ከሆነስ በመንፈሳዊ ህይወታችን ዘሴም ቲንግ ነው አፕን የሚያደርገው። በቀላሉ ህይወታችንን ገፋ የህይወታችንን በር ገፋ አድርጎ ምን ሊሆን ይችላል? ገብቶ ብዙ ነገር ሊያተረማመስ ይችላል። ስለዚህ ስለምንበላው ስለምንጠጣ እሱን ተዉት። ትኩረታችሁ ምን ላሉ? ራሳችሁን መቆጣጠር፣ ባህሪያችሁን እንደ እግዚአብሔር ቃል ማስተካከል አሉ። ራሳችሁን የምትገዙ ሁኑ። ንቁ፣ በመንፈሳዊ ዓለም ንቁ። መንቃት ያለብን ክፉ ስለሚዞረን ነው። መጸለይ ያለብን ለምንድን ነው? ጌታ ግን ታማኝ ነው ይላል ደግሞ ሁለተኛ ተሰሎንቄ ላይ ጳውሎስ። ጌታ ግን ታማኝ ነው፣ እርሱም ያበረታቸዋል። ያበረታቸዋል ብቻ አይደለም፣ ከክፉ ይጠብቃቸዋል። ከዲያብሎስ የሚጠብቀን ማን ነው? ጌታ ነው እንጂ እኛ ራሳችንን ጠብቀን አንችልም። አጋንንት በብልጠት ከኛ ይበልጣል፣ እንደነገርኳቸው በእድሜ በብልጠት ከኛ ይበልጣል። ስለዚህ እሱም መብለጥ የምንችለው ከጌታ ጋር ስንሆንና ከእኔ ጋር ካለው ከእናንተ ወይም በዓለም ካለው ይበልጣል ለማለት መጀመሪያ ከጌታ ጋር መታወቃችንን እርግጠኞች መሆን አለብን። የጸሎቱ አካል ባልሆነ ነበር፣ አስፈላጊ ባይሆን ኖሮ። ከክፉ አድነን ማለት መቻል አለብን። ከሰይጣን አድነን ማለት መቻል አለብን። ገብቷችኋል አይደል? አሁንም ከድነት ጋር እንዳታገናኙ። በእግዚአብሔር ዓለም ከእግዚአብሔር ጋር ለመኖር ክርስቶስን የህይወታችን ጌታ አድርገን አልወረድ። ነገር ግን በዚህ ምድር ላይ ምን አለን? ስራ አለን አይደለም? ክርስቶስን በመከተል ሂደት ውስጥ ስራ አለን። ስራችንን ስንሰራ እድሜያችን እንዳይባክን ነው እንጸሎት መዘለያለን። ሰይጣን አሁንም እየጠለፋችሁ በየቦታው የሚያጠባጥበን ከሆነ ስራው ይቀራል ገብታችኋል እድሜያችን ይባክናል እንጂ አሁን ስለ ዘላለም ህይወት አይደለም ይያወራለሁ ከክፉ አድነን ስንል ምድራዊ ህይወታችን እየበጠበጠ ዝም ብሎ ያስርቀሰን እየያልን የመጣንበትን ተግባር ሳንጨርስ እንዳንሰናበት ነው ኤክስፓየር ዴቱ ደርሶ ድንገት እንዳንሄድ ነው ሐሳቡ ይገባቸዋል በያስባል ስለዚህ ከክፉ አድነን ስንል አሁን በዚህ ህይወት ጌታን በመከተል ህይወታችን ያለንን ህይወታችንን እንዳዘበራርቀውና ግዚያችንን አድባችንን እንዳባክን ነው ጌታ ይባላል ስለዚህ እናጠቃለው ዛሬ ተመለከትነው እናጠቃለው እንግዲህ ጌታ ያስተማረው ጸሎት መግቢያ አለው ብለናል ቀጥሎ ደግሞ የእግዚአብሔር መንግስትና ጽድቅ ላይ ትኩረት የሚያደርግ ክፍል አለው ብለናል ቀጥሎ ደግሞ ምድራዊ ህይወታችንን የሚመለከት ክፍል አለው ምድራዊ ህይወታችንን በተመለከተ ምን ምን ዋና ነገሮች ናቸው ያሳስቡን የሚገባ ወደ እግዚአብሔር ፊት ይዘን መቅረብ የሚገባ የሚለውን ስንመለከት የመጀመሪያው ምን ነው ብለናል እለታዊ ፍላጎቶቻችንን ጌታ ማወቅ አለበት ይህም ስለማያውቅና እንደሚያስፈልጉን ስለማያውቅ ሳይሆን በሱ ላይ ለሁሉም ነገር ለትንሹም ለትልቁም ምንጫችን መገኛችን እሱ መሆኑን ለማሳየት ነው ብለናል ቀጥሎ ደግሞ ከሌሎች ሰዎች ጋር ያለን ግንኙነታችንን በተመለከተ መጸለይ አለብን በተለይ ይቅርታ መጠየቅ አለብን እግዚአብሔርን የምንበድለው እኮ በአብዛኛው ሰዎችን በመበደል ነው አይደል እግዚአብሔርን የምንበድለው በዋናነት አብዛኛው ጊዜ እንደኛ ሰው የሆኑትን በመበደል ነው በፕራይቬት ጌታን የምንበድለው ያንሳል ሰዎችን በመበደል ጌታን ከምንበድለው አንጻር ማለት ነው ምክንያቱም ፕራይቬትን የምናሳልፈው የህይወታችን ክፍል በጣም ውስን ነው አይደል ከራሳችን ጋር የምናሳልፈው የህይወታችን ክፍል ምን ያህል ነው ልጆች አላችሁ በተለይ ከራሳችሁ ጋር እያሳለፋችሁም አይደለም እድሉም የላችሁ በመጀመሪያ ደረጃ እንደው እንደምንም ተማሙታችሁ ለብቻዬ ከጌታ ጋር ሊሆን ብላችሁ እንደው ለጸሎት 1 20 30 እግዚአብሔር ከፈቀደ ማንዳነ 2 ሰዓት ልጸልይ ካላላችሁ መስተከሩ በስራ ስፍራም ከሰዎች ጋር ነው ቤትም ከቤተሰብ አባላት ጋር ነው ያለማቋረጥ ከሰዎች ጋር ነው ስለዚህ እግዚአብሔርን ራሱ የምንበድለው አብዛኛው ዙራችን ላይ ያሉ ሰዎችን በመበደል ነው ላፊ መመሄድ ወይም ደግሞ እግዚአብሔር አድርጉ ብለንን ባለማድረግ ነው ስለዚህ በእኛና በሰዎች መካከል ያለው ህብረት በእኛና በእግዚአብሔር መካከል ያለውን ህብረት ስለሚያበላሸው ይሄ የጸሎት አካል መሆን አለበት ቀን በቀን በእኛና በሌሎች ሰዎች መካከል ያለው ነገር መስተካከሉንም እንድናስብ እድልም ይሰጠናል ማለት ነው ሶስተኛውና የመጨረሻው ደግሞ ከእኛ ቁጥጥር ውጭ የሆነ ዓለም አለ ፈተናም ይባል ነገር አለ ባለማስተዋል ስለምንሸራተት እንችላለን እሱ ብቻ አይደለም የምዞረን ደግሞ አካል አለ ጭራሽ እድልም ይፈልግ ወደ ህይወታችን ዘሎ የሆነ ነገር ለመወጨቅ ስለዚህ ለዚህም ደግሞ ከእግዚአብሔር ዘንድ ዋስትና መጠየቅ አለብን ከክፉ አድነን ማለት መቻል አለብን ወደ ፈተና አጣግባን እንዳንሸራተት ይባከን እርዳን ማስተዋል ስጠን አንቃን ራሳችንን መቆጣጠር እንድንችል እርዳን ማለት መቻል አለብን ስለዚህ ስለ እግዚአብሔር መንግስት በደንብ ለጌታ ካወራችሁ በኋላ ቀጥሎ እነዚህ ነገሮች መጠየቅ እንችላለን ጌታ ይባላል በቀጣይ የዛሬ ሳምንት እግዚአብሔር ረድቶን በህይወት ስንኖር የጸሎቱ መደምደሚያ እናያለን ጸሎቱ ራሱ ይደመደም ጌታ ሲያስተምረን ጸሎታችሁ ራሱ ይደመደሙት እንዲህ ባለ መልክ ነው ብሎ ካለው ደግሞ ምንማረው ይኖራል ጌታ ይባላል ጌታ ይባርካችሁ እስኪ እንቆምና እንጸልያለን ብዙ ቁጭ ስላረኳችሁ እንቆምና እንጸልይ ጌታ ይባረክ ጌታ መልካም ነው ወገኖች እግዚአብሔር ዝም ብሎ አይደለም ድምጹን ወደኛ የሚያመጣው የምናውቀውን እግዚአብሔርን ቃል እግዚአብሔር በተለየ ሁኔታ እንድንረዳ ሲፈልግ ያለ ምክንያት አይደለም ስለዚህ እስኪ በራሳችሁ ከእግዚአብሔር ጋር ጥቂት ደቂቃዎችን ውሰዱ ሰዓት በጣም ቆንጆ ነው ሰዓታችን አለደም እዚሁኛው ጋር ስለ ሰዓት አታስቡ ትንሽ ፋታ ውሰዱ ብዙን ጊዜ ወደ እግዚአብሔር ስትመጡ ምን አይነት ጸሎቶችን ይዘን የምንመጣ በዛሬው ጌታ ባስተማረን ጸሎት ውስጥ የተመለከት ነው የመጀመሪያው እለታዊ ነገሮቻችን በቃ መፍትሄ ይፈልጋል ብለን የምናስባቸው ነገሮቻችን የጭንቀቶቻችን ምክንያት ሊሆን አይገባም ነው ባጭሩ ጌታ ዛሬ ያለን ያለ በፊቱ ይዘን ቁጭ ማድረግ ነው የሚጠበቅብን አንድ እሱ ነው ቀጥሎ ደግሞ በእኛና በሰዎች መካከል ያለው ግንኙነት አብዛኛውን የህይወታችንን ክፍል ይወስዳል እንደምታውቁት ሰዎች የህይወታቸውን አንድ ሶስተኛ ያህል ነው በእንቅልፍ ያሳልፋል ተብሎ የሚጠበቀው ግን የተቀረው ሁሉ በነቃንበት ጊዜ ያለን ህይወት ከሰዎች ጋር የተነካካ በአንድም በሌላ ስለዚህ ከሰዎች ጋር ያለን ነገር ደግሞ በእኛና በእግዚአብሔር መካከል ያለውን ነገራችንን ይነካል ጌታ ህይወታችንን በዚህ አግባብ እንድናጠራው ይፈልጋል በዚህ ጸሎት እንድናጠራው ይፈልጋል ፊቱ ስንቀርብ ማንንም እኛ ላይ አንዳች ቅሬታ ሊኖር እንደማይገባ ይናገራል። ሰዎች ባለማወቅ በድለናቸው ቅሬታ ሊኖራቸው ይችላል። ዋናው ነገር ግን እናንተ ያወቃችሁ እናንተ ላይ ቅሬታ ያለው ሰው ሊኖር አይገባ። በተለይ ግን ከምንም በላይ በድሏችሁ የጎዳችሁ ሰው ልባችሁ የተቋጠረበት ሰው መኖር የለበትም። ልትተውለት ይገባ። የሚያደርገውን ምናልባት ባያውቅ ነው ብላችሁ ከጌታ በተማራችሁት መሰረት መተው እንችላለን። ጌታ ይርዳን፣ ጸጋውንም ያብዛልን። አሜን። ከክፉ የሚያድነን ጌታ ነው። የሚያነቃን በማስተዋል እንድንሞላ የሚያደርገን ጌታ ነው። ወደ ፈተና እንዳንሸራተት በቀላሉ ጠላት እንዳይጠልፈን ሊረዳን የሚችል ጌታ ነው። ስለዚህ ስንጸልይ እነዚህን ነገሮች መጸለይ አለብን። በምድር ላይ ጌታ የሰጠንን ህይወት እሱ በሚከብርበት አኳኋን፣ እግዚአብሔር በሚሰራበት አኳኋን እንድጠቀምበት ብክነት የሌለበት ህይወት መኖር ካስፈለገን በዚህ አግባብ በእግዚአብሔር ፊት መጸለይ እንችላለን። ቅዱስና የተፈራ ልዑል እግዚአብሔር አባታችንና አምላካችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ በፊትህ ስንቀርብ አባታችን ብለን አቤቱ ጌታ ሆይ ቀርበንህ በፊትህ ምን መናገር እንዳለብን ሁሉ በቃልህ እያስተማርከን ስላለን እናመሰግናለን። በተለይ በምድር ስንኖር በምድር ላይ በሚሰጠን የእድሜ ዘመን ልክ እንድናገለግልህና እድሜያችን እንዳይባክን ጸሎታችን ምን መሆን እንዳለበት ዛሬ ስላስተማርከን ክብር በሰማይ ክብር በምድር ለአንተ ይሆን። ጌታ መንፈስ ቅዱስን በመካከላችን ልከህ በቃልህ ስለባረከን የቃልህን ፍቺ ስላበራልን ህይወታችንን አንድ እርምጃ ወደፊት በመንገድህ ላይ ፈቀቅ ለማስደረግ ቃልህ ወደኛ ስለመጣ እናመሰግንሃል። አቤቱ ጌታ ሆይ አሁን ደግሞ እንጸልያለን፣ ቃልህ ህይወታችንን ይስራ። ቃልህ በህይወታችን ውስጥ ባህሪ እንዲሆን እንጸልያለን። ቃልህ በህይወታችን ውስጥ አካል እንዲለብስ እንጸልያለን። የአእምሮ እውቀት ብቻ ይሆን ጌታ በሚገጥሙ ዕለታዊ ሁኔታዎች ውስጥ ቃልህ ትዝ ይበለን። ቃልህ ህይወታችንን ይምራው ጌታ። ቃልህ በእኛ ውስጥ ባህሪ እንዲሆንና እውነትም የአንተ ልጆች መሆናችን እስኪገለጥ ድረስ ጌታ ሆይ እንድለውጠን እንለምንሃለን። በናዝረቱ በጌታ በኢየሱስ ክርስቶስ ስም ቀሪ ህይወት ዘመናችን በቃልህ የተሰራ ይሆን። ጌታ ሆይ እኔን ስለረዳህን ወንድሞችና እህቶችን ስለረዳሃቸው ሁላችንም በፊትህ እንዲህ ባለ ሁኔታ እንድናሳልፍ ድምፅህን እንድንሰማ ቃልህን እንድንማር ስለሰጠህን እድልና በመካከላችንም ሆነ ስላስተማርከን ስለ ሁሉም ክብር ተጠቅሎ ለአንተ ብቻ ይሆን። በዚህ ስፍራ ስለሆነ ሁሉ ስለ ልጆቻችን በፊትህ ስለዘመርነው ዝማሬ በመስጠት ስላገለገልን አቤቱ ጌታ ሆይ አብረን ደግሞ ደስ ብሎን ከዚህ ቀጥሎ በምናሳልፈውም ጊዜ ስለ ሁሉም ክብር በሰማይና በምድር ለአንተ ይሆን። ሁሉ ጊዜም በፊት እንደምንጸልየው ነገሩ ከአንተ ጋር የመጀመር ጉዳይ አይደለም፣ የመጨረስ ጉዳይ ነውና ጌታ ሆይ ከአንተ ጋር ጀምረን እስከዚህ ድረስ መጥተናል። በናዝረቱ በጌታ በኢየሱስ ክርስቶስ ስም እስከ ፍጻሜው ድረስ ደግሞ ከአንተ ጋር እንድንጨርስ በጸጋህ እርዳን። በእኛ ውስጥ ያለው የህይወት እስትንፋስ እስካለ ድረስ ጌታ እንድንወድህ እንድናፈቅርህ ከአንተ ጋር እንድንኖር በጸጋህ አበርታን። ክብር በሰማይ ክብር በምድር አሁንም ለአንተ ብቻ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን። እግዚአብሔር ይባርካችሁ። ፕሮግራማችንንም በዚሁ ጨርሰናል። ተባረኩ።